እጅግ በጣም ተጨቁኖ እጅግ በጣም ባጭሩ የተዘጋጀው ያቶ ዮሐንስ ክፍሌ ዳዴ የህይወት ታሪክ መግለጫ የተዘጋው እግዚአብሔርን ፈለኩት ከመከራዬም ሁሉ አዳነኝ በሚል ከቅዱስ መጽሐፍ በተወሰደ ጥቅስ ነው። ይህ የንጉስ ዳዊት ስንኝ በውስጡ ታላቅ ምስጋናና ሐሴትንም የተሞላ ነው። እናም እጅግ ምሉእና ያሸበረቀውን ያቶ ዮሐንስ ክፍሌን ታሪክ እኔም በዚህ እጅግ አጭር ዝግጅት በሐዘን ሳይሆን በጸጋ ልዘክርላችሁ። ያቶ ዮሐንስ ክፍሌ የመጀመሪያ ልጅ ወይዘሪት ምስራቅ ዮሐንስ በተሸኙበት ስነ ስርዓት ላይ በአካል ለመገኘት በወቅቱ ዓለም አቀፍ ችግር ምክንያት አልተቻላትምና መልእክቷን በድምጿ ቀርጻ እንዲሰማላት ላከች። ካለችው ቁም ነገር ሁሉ ቀንጨብ አደረኩና መነሻ ያደረኩት
በሁለት ዓመቴ አንድ ቀን አንድ ጓደኛዬ እንደዚህ ብላ ተናገረች። ምስራቅ፣ ጋሻዋን እኮ በሎተሪ የሚደርስ አባት ነው አለች። ምን ብዬ ሳቅኩኝ፣ ግን ምንም አልመሰለኝም። ወራትና ዓመታት እያለፉ ሲሄዱ ግን የአባቴን ጸባይ እየተገነዘብኩኝ ስመጣ ጓደኛዬ ያለችው ነገር እየገባኝ ነበር።
ወደ ሜልበርን አውስትራሊያ ደወልኩና ምን ማለትሽ ይሆን አልኳት። ወይዘሪት ምስራቅን ምን ይሆን የገባሽ?
ለኔ እንግዲህ በሎተሪ አባት የሚለው አንደኛ ነገር ከሰው ጋር በጣም አግባብ ነበረው። በተለይ ደግሞ ከኛ ጋር 22 ዓመት የሆነ ገደማ ጎጆ መውጣት ፈልጌ ነው። ያው እድሜም ደርሷል፣ የራሴን ቤት ተከራይቼ መኖር ፈልጋለሁ ብዬ ወሰንኩኝ እና ነገርኩት ለሱም ለእናቴም። የአንድ አመት ቤት ኪራይ ሴቭ አድርጌ ተከራይቼ ለመውጣት ሬዲ ሆንኩኝ። በኋላ ልከፍል ሲሄድ አሀ አባቴ ለከስ ኦልሬዲ የአንድ አመቱን ከፍሎልኛል። ዳዲ ገንዘብ እኮ አለኝ ለምን ደሱ አለክ? ምን ችግር የለም ማበረታቻ ነው። ሶ ይኖ ብዙ እንደዚህ አይነት ነገር ሳንጠይቀው ማበረታቻ እያለ ለሞራል እያለ በጣም ብዙ ነገር ያደርገኝ ነበረ። በጣም ደግ ነበረ። ከሱም አልፎ ተርፎ ጓደኞቻችን ራሳቸው በጣም ይወዱት ነበረ። መጥተው ያናግሩታል። ከሱ ጋር ራሳቸው ጓደኛ ይሆናሉ፣ ምክር ይጠይቁታል። እነሱ ራሳቸው ጓደኞቻችን ከሱ ጋር በጣም ይግባቡ ነበረ። ከዛ እድሜ እየገፋ ሲመጣ፣ ልጅነት እየቀረ ሲመጣ የአባትና የልጅነት ሪሌሽንሽፕ ይቀየራል እና ኦፍኮርስ ያኔ ለእኔ በተለይ በጣም ጓደኛዬ ነበር አባቴ። በጣም ወደው የማከብረው በቀን በቀን የማናግረው ጓደኛዬ ነበረ። እኔ ኦስትሬሊያ ነው የምኖረው፣ ሜልበርን ኦስትሬሊያ። በየቀኑ 12 ሰዓት ማታ ሲሆን አባቴ ጋር ነው የምደውለው እና ጤናው ደህና ከሆነ በጣም ተጫውተን ስቀን ነው ፖለቲካ ዲስከስ አድርገን። አሁን ለምሳሌ የእናንተ ዲሲ ዛሬ ብጥብጥ ወጥቷል፣ ተበጣብጧል። ዛሬ የማስበው የነበረው ወይኔ ዳዲ ቢኖር ነው። ኦፍኮርስ ይህን ዲስካስ እናደርጋለን። የእሱን ኦፒኒየን መስማት ፈልጋለሁ። በጣም ይደንቃል። እሱን በጣም ይደንቀው ነበረ መንፈሴ በአሜሪካ ነገር ሲሆን እና ኦፍኮርስ ኦል ኦፍ ዚስ አር ዲስካሽንስ ከእሱ ጋር ኦን ሬጊለር ቤሲስ የነበረኝ እና በዚህ ምክንያቶች አዎ የሎተሪ አባት ነው ብዬ አስባለሁ። እና በመጨረሻም ላይ ግን ስለዚህ ጥያቄ አንድ ነገር ማለት ፈልጋለሁ። የአጎቴ ልጅ ከትናንት ወዲያ ምን አለችኝ? እሷ ምስራቅ ነው ስሟ፣ ምስራቅ ዮሴፍ ልሳኑ ትባላለች። ምን አለችኝ? ምስራቅ፣ ጋሽ ዮሐንስ እኮ የሎተሪ አባት ብቻ አልነበረም፣ የሎተሪ አጎት፣ የሎተሪ ወንድም፣ የሎተሪ ጓደኛ፣ የሎተሪ አለቃ፣ የሎተሪ ዘመድ ነበር ብላ አለች። እና የኛ ኢሚዲየት ፋሚሊ ብቻ አይደለም እንግዲህ ከዝኖቻችንም እንደዚህ እያሰቡ ነው ማለት ነው። እዚህ ላይ እኔ ደግሞ መጨመር የምፈልገው ከዝን ያለችው ላይ አባቴ ለእናቴ የሎተሪ ባለቤት ነበረ ብትጠይቃት እርግጠኛ ነኝ ተስማማ ሄልኩት እና ደግነቱ ደግሞ እሷም ለሱ የሎተሪ ባለቤት ነበረች። እና በዚህ ምክንያት ጋብቻቸው በጣም ጥሩ ነበረ። በጣም 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 ይዋደዱ ነበረ። በጣም ይከባበሩ ነበረ። ለእናቴ ለእኛም ኦፍኮርስ ይከብደናል ለልጆቹ፣ ለእናቴ ግን ይሄ ማይቻል አይነት ሀዘን በጣም ከባድ።
አቶ ዮሐንስ ክፍሌ በተክሊል ተጋብተው በሙሉ ፍቅር እድሜያቸውን ሁሉ ካሳለፉት ከወይዘሮ የምስራች ፈለቀ 4 ልጆችን አፍርተዋል። በህይወት ውጣ ውረድ ሁሉ ከጎናቸው ነበሩ።
አቶ ሀንስ ለቤተሰቡ ብቻ ሳይሆን ለመላው ህብረተሰብ ጥሩ ምሳሌ የሆነ አባት፣ ህብረተሰብን የሚያቀፍ፣ ወጣቶች ጥሩ ስነ ምግባር እንዲኖራቸው በአካባቢውም ሆነ ባሉበት ቦታ ስነ ምግባር እንዲኖራቸው በጣም ይጥር ነበር። በትዳር ዓለም ጥሩ ባለቤቴ፣ በፍቅር የኖርን ልጆቻችንን ከኛ ጥሩ ፍቅር እንዲማሩ ያደረግን እና ጥሩ አባት ነበረ። አባትነቱም ደግሞ ጊዜም ልጆች ሲያጠፉ በቁጣ ሳይሆን በምክር በመምከር ብዙ ጊዜ ተግባራዊ ሆነለት ነበር። ምክሩ ብዙ ጊዜ በአገራችን የተለመደው እንግዲህ በዛን ዘመን ቁጣ ነው መኮርኮም ነው እንዴ ነው። እሱ ግን እንደሱ አልነበረ። በጣም ጥሩ አባትና የፍቅር ሰው ስለሆነ በፍቅር ነው ልጆቹን የሚመክረው የነበረው። ማሞላቀቅም ሳይሆን ስነ ምግባራቸው ጥሩ እንዲሆን ፈርሃ እግዚአብሔር እንዲኖራቸው ሁሉ በጣም ይጥር ነበር። በሌላ በኩል ደግሞ በጣም ደግ ነው። ስነ ምግባርና ትንሽ ቆንጠጥ አርጌ የሚይዝ እኔ ነበርኩ። በዚህ የተነሳ እሱን ዳድዬ ደጉ ነበር የሚባለው በቤተሰቡ። በልጆቹም ብቻ ሳይሆን የዘመድ ልጆች፣ የወዳጅ ልጆች ሁሉ ዳድዬ ደጉ ነበር የሚሉት።
ወደ ህይወታቸው ታሪክ መለሳቸው። አቶ ዮሐንስ ክፍሌ ዳዲ ከአባታቸው ከክቡር ደጃዝማች ክፍሌ ዳዲና ከእናታቸው ከክብር ወይዘሮ አጥናፎርቅ ከበደ ነገው ኬንያ ውስጥ ታቤታ በሚባል ወረዳ በስደተኞች ሰፈር ውስጥ ሰኔ 27 1931 ዓ.ም ተወለዱ ይላል ጽሑፉ። የህይወታቸውን ጉዞ ተከትዬ ከማውቀውና ከሰማሁትም እኔም ባልደረቦችም ከሚያውቋቸው እጅግ ጥቂቱን አነጋግረን ያገኘነውን አዛምጄ ይቀርብላችሁ። አቶ ዮሐንስ ከኬንያ ወደ ሀገራቸው የተመለሱት በአራት ዓመት እድሜያቸው ነበር። የአንደኛ ደረጃ ትምህርታቸውን እንዳጠናቀቁ በልጅነታቸው ወደ እንግሊዝ ተልከው እዚያ ለአምስት ዓመታት ከቆዩ በኋላ 16 ዓመት ሲሆናቸው ተመልሰው የሁለተኛ ደረጃ ትምህርታቸውን ከጀነራል ዊንጌት ትምህርት ቤት አጠናቀቁ። ከዚያም የመጀመሪያ ዲግሪያቸውን በፖለቲካ ሳይንስ ከአዲስ አበባ ዩኒቨርሲቲ ተቀበሉና የነጻ ትምህርት ዕድል ስኮላርሺፕ አግኝተው ወደ ዩናይትድ ስቴትስ ሄዱ። በ1955 ዓ.ም ማስተርስ ዲግሪያቸውን በጋዜጠኛነት ሰሩ። ወደ ሀገራቸውም ተመለሱና እነሆ ዘንድሮ ለ57 ዓመታት ቆሞ ክፉውንም በጎውንም ሲታዘብና ሲዘግብ የኖረው እጅግ የበዛ ታሪክ በቋቱ ያዘለው የኢትዮጵያ ቴሌቪዥን ሲቆረቆር ከመሰረት ደንጊያዎቹ አንዱ ዮሐንስ ክፍሌ ዳዲ ሆኑ። የዛሬው የአሜሪካ ድምጽ የአፍሪካ ዲቪዥን ዳይሬክተር አቶ ንጉሴ መንገሻ በቀደመ የብዕር ስሙ ጌታውን ታምራት ያንን ጊዜና አቶ ዮሐንስን እንዲህ ያስታውሳል።
የዮሐንስ ክፍሌን ዜና ረፍት ስሰማ በጣም ነው ያዘንኩት። ሀዘን ልቤ ነው የተሰበረው። ብዙ ነገር ነው ዮሐንስን ያስታወሰኝ። የወጣት ጊዜ ገና ጋዜጠኝነት እንደጀመርኩ በ21 ዓመቴ ዮሐንስ እጄን ይዞ ያስተማረኝ መምህሬም አለቃይም ነበረ እና ጊዜ ይመስለኛል እንደ አውሮፓ ዘመን አቆጣጠር ሁሉ ነገር የምናገረው በ1965 ዓ.ም ነው ቴሌቪዥን ይቋቋማል። እንዳውም በአስቸኳይ በሁለትና ሶስት ወር ጊዜ ውስጥ ነው የተቋቋመው። የንጉሰ ነገስቱ የዘውድ በዓል ይቀርብ ነበር ጥቅምት 23 ለዛ የሚደርስ ብሎ በአስቸኳይ ነበር የተቋቋመው እና ያገር ስቱዲዮም አልነበረውም። ምንም ስቱዲዮ አልነበረውም። መዘጋጃ ቤት አራተኛ ፎቅ ላይ ክፍሎች ነፃ ሆነው እዛ ክፍል ውስጥ ነው ቴሌቪዥን የገባው። ግድግዳው ሳውንድ ፕሩፍ አልነበረም። ማለትም
ድምፅ መከላከያ አልነበረም።
አዎ። እና በነገር ላይ እኔ በውሰት ነው ከሰዓት ወንጌል ነው በቋሚነት ስራ የጀመርኩት ነው። ከዛ በሳምንት ሶስት ቀን አመቴን፣ ከዛ ግን አምስት ቀን ዊኬንድን ጨምሮ መስራት ጀመርኩ። ዜና አንባቢና ሪፖርተሮኛ የሚያስገቡኝ እዛ እና በነገር ላይ ወሬ ስናነብ ዘበኛ አለ ኮሪዶር የሚጠብቅ የውጭ ድምፅ እንዳይሰማ ወደ ውስጥ እንዳይገባ
ስቱዲዮ ስለሌላቸው
ስቱዲዮ ሳውንድ ፕሩፍ ስላልነበረ ከውጭ የምትናገረው ይገባል። ስለዚህ ዘበኛ ቆሞ ኒውስ ላይቭ የሚሄድ ከሆነ የሚተላለፍ ከሆነ ከውጭ የሚነጋገሩ ድምፅ እንዳይናገር እያለ የሚከለክል ዘበኛ አለ መንገድ ላይ ነው። ላይቲንጉም እስከዚህም አልነበረም። ማይክሮፎንም እስከዚህ አልነበረም። ካሜራ አንድ ሁለት ካሜራ አለ። ስለዚህ የነ ቶሎ ቤት አላል ነው። ግን ዮሐንስ ገና ከአሜሪካ እንደመጣ ነበር። እዚህ ዮሐንስ ክፍሌም አንድ እሱ ነው። ሁለተኛ ደግሞ ካሳ ደመና የሚባል ሌላ ፕሮዲሰር ነበር። እዛ ኢትዮጵያ ውስጥ የነበር ተፈሬ ብዙ አየሁ የሚባል ነበር ሶስቱ ናቸው እና እኔ በጣም ቅርብ የነበረኝ ዮሐንስ ነው በጣም ጎበዝ ነው በጆርናሊዝም ማስተርስ ሊዶ ነው የመጣው እኔ ሙያውን ብለም ጠንቅቆ ያውቃልና እሱ ነበር ፕሮዲስ የሚያደርገው ፕሮግራም እና በሁሉ ነገር በጣም ጎበዝ ሰው ነበር ያን ጊዜ እና እኔ ከሁሉ የማስታውሰው ነገር ልብስ እንዲቀይር ይፈልጋል። ሁልጊዜ ሱፌን በየቀኑ እየቀየርኩ ስመጣ እንዲቀይር ይፈልጋል እና አንድ ቀን ዮሐንስ እኔ እኮ ሁለት ነው ሶስት ሱፍ ቢኖረ ከዛ በላይ ሱፍ የለኝም በየቀኑ ቀይረው ሱፍ የለኝም እለዋለሁ። አያም እሱ ምንም ችግር የለም ይለኛል ዮሐንስ እና ምን ይለኛል በእውነት ሸሚዝና ከረባትን ካልወጥከው ምንም ችግር የለውም ይለኛል። ዮሐንስ እኔም እኮ አሁን ከረባት ሁለት ወይ ሶስት መብረት ከረባት የለኝም እለዋለሁ። ይፍቃል እና ማግስቱ ሶስት ከረባት ይዞ ነው የመጣው እና ሁልጊዜ የእሱን ክብካቤና አንተን ሲከታተል በወሬ አቀራረብ በድምፅ ቅላጤ አወራረድ የዲክሽን ዴሊቨሪ ፕሮጀክሽን ሚልፋለለም ስንማ ቮይስ ኮችንግ ሞስት ስለማና እሱ እዛው ነበር የሚያስተምረኝ እና በወንበሩን ይዘህ መቀመጥ አለብህ ከማይክሮፎኑ ከዚህ ርቀት መሆን አለብህ ብሎ እዛው ነበር የሚያስተምረኝ። ልብሴንም እንደዚሁ ነው እና በጣም መረሳው ነገር ግን አንድ ቀን ደግሞ መጣና እዚህ ኪስ ላይ ከከረባቱ ጋር የሚሄድ አንድ ነጭ መሀረብ ሁልጊዜ ያርጋለኝ እና
የደረሰ ኪስ ላይ
አዎ ደረሰ ኪስ ላይ የሚደረግ እና ነጭ መሀረብ ከየትም ፈልጌ ያገኘው ነው አልጌ ሄድኩ። ግን ነጭ መሀረብ ሱፍ በለወጥኩት ወይ ልብሴ እንደማንስ ስለውጥ አላስታውሳት እምረሳለሁ እና በጣም ሹክ ብሏል። አንድ ቀን እና ልክ ሁለት ሶስት ደቂቃ ሲቀረኝ ነው ልብስ ላይ ሲያይ መሀረቡ የለም እና ሄዶ ነጭ ወረቀቷን ልክ ጥፍጥፍ አድርጎ እንደ መሀረብ አግኝቶ ኪስ ውስጥ አስገብቷት ሄደ። ዮሐንስ እንደዚህ አይነት አፕሬቲቭ ሆነ መንገድ ነው በነገር በጭራሽ ያልረሳው እና እንደዛ ነው እየገራ ያሳደገኝ በጣም እንደዛ ነው። ደግሞ በነገር ላይ በጣም ለስራው ትጋት ብቻ አይደለም ስራውን የራስ ስራ አድርጎ ነው የሚወስደው ያደለደለ እና በዚህ መንገድ አንድ ቀን ማረሳው ምንድነው እኔ ወጣት ነኝ ብዙም ኤክስፒሪየንስ የለኝም ምናልባት ስራት እንደ ለአንድ 3 4 አመት ተሰራ ነው የንጉሱን ህይወት ታሪክ ዶክመንተሪ እንዲሰራ ከማስታወቂያ ሚኒስትሩ ትእዛዝ ይመጣል። ለሐምሌ 16 ልደታቸው እንዲደርስ ተብሎ ነው። ስንተኛ አመታቸው መሆኑን አላስታውስም ነው እና ዮሐንስ ክፍሌ እኔን ይመጣል። ከሱ ጋር ከፖሊስ ጋር ከማሪ ካሜራ ጋር ሄደን ቤተ መንግስት ጠዋት ጀምረን ከመኝታቸው ሲነሱ ከዛ ቁዝቋም መድኃኒዓለም ሄደው ሲያስቀድሱ ተከትለን እንሄዳለን። ከቤተ መንግስት ጀምረን ሲያስቀድሱ እናነሳለን። ከዛ ቅዳሴው ካለቀ በኋላ ሲሄዱ ተመልሰን ተከትለን እንሄዳለን። አነሳናቸው። ከዛም ቁርስም ከንጉሳውያን ቤተሰቦች ጋር ከልጆቻቸው ጋር ቀብሮ ሲበሉ እናነሳለን። ያን ታሪክ ይዘን ነው። በመሀል ትንሽ ናፕ ያደርጋሉ። ከቁርሱ በኋላ ከቆዩ በኋላ ከጠዋቱ ጀምሮ በእኛ አነጋገር ከአራት ሰዓት ወይም አምስት ሰዓት ቀደመ ወጥተው እንስሶች ይመግባሉ። ያንንም አነሳን። ከዛ ከሰዓት በኋላ ወደ ስምንት ሰዓት ይመስለኛል ወደ ሰበታ አይነ ስውራን ትምህርት ቤት ሄድን። ንጉሱ እዛ በጎ አድራጎት ሲያደርጉ አነሳን። ያን ካዘጋጀን በኋላ ነው ለአንድ ግማሽ ሰዓት የሚሆን ዶክመንተሪ ለመስራት እንትላል ቀኑን ሙሉ ውለን ከዛ አንድ ሁለት ሶስት ሳምንት ነበር። እኔም ጽሁፌን አዘጋጀሁት ናሬሽኑን የሚያደርኩት። ከዛ የግማሽ ሰዓት ቴሌቪዥን ፕሮግራም ተዘጋጅቶ ንጉሱን ቁጭ ነው የሚያዩት ተላለፈ እና ያን በጭራሽ አልረሳውም። አንደኛ ነገር በጣም ወጣት ነበሩ ከኔ የበለጡ ጎበዞች፣ አሳምነው ገብረወልድ፣ ሳሙኤል ፈረንጅ ነበር ያን ጊዜ። ሳሙኤል ፈረንጅ እንኳን አልነበር ይቅርታ ያደረገልኛ ወደ እንግሊዝ ሀገር ሄደዋል አክቹዋሊ ለስልጠና፣ ምክንያቱም የቴሌቪዥን ሄድ ስለሚሆን እንዳውም እኔ የሚገባሁት እሱ ስለሄደ ነው እና አሳምነው ገብረወልድ ነበር። ከነዛ ሰዎች መሀል ተመርጬ ያን ድርጅት ሰጠኝ። በጣም ነበር ደስ ያለኝ እና ለእድገቴም በጣም ትልቅ ሚና የተጫወተ ይመስለኛል። ዮሐንስ በነገር ላይ ከአንድ ሁለት ሶስት ዓመት በፊት እዚህ ይላል ሰለሞን እዚህ አሜሪካ ሀገር መጥቶ ነበር። ደጋጋሚ ታላቁን አይዛክ ክፍሌ ማብሮት ነበር በዚያስ ያረፈው እና ከጥቂት ወራት በፊት ወንድማማቸው ተከታትለው ሄዱ። በጣም በጣም የሚያሳዝነው በጣም ደግ ሰዎች ናቸው። ትንሽ ወንድሙንም ጤናው ክፍሌንም አውቀዋለሁ። ሶስቱን ጋብዤ መጥተው ቢሮ አስገበኘኋቸው። ትዝ ይለኝ እንደሆነ አዙሪ ያሳየሁት አፍሪካ ቴሌቪዥን በጣም ሰፊ ነው። 10 ሰርቪስ ነው። 17 ቋንቋ ነው የምናስተላልፍበት። ከዛ ደግሞ ወደ 240 ሰራተኞች አሉን። ይህን ሁሉ የምመራው እኔ ነኝ ስለው እንዴት እንደተሰማው የእሱን ደስታ በጭራሽ ልገልጽልሃል። በጣም ነው ደስ ያለው። ለእኔም ደግሞ እውነት ትልቅ ቀን ነበር ለእኔ፣ ምክንያቱም ዮሐንስ እጄን ይዞ ያሳደገኝ ጋዜጠኛ ስለነበርኩኝ በቃ በአንተ ነው እዚህ የደረስኩት ብዬ ታንኪዩ ለማለት እድል ነበር የሰጠኝ እና በጣም በጣም ነው ደስ ያለኝ በእውነት ያለ ከእኛ ጋር ያሳለፈው ጊዜ። ዮሐንስ ይገርምሃል፣ ሀይሊ ፕሮፌሽናል ነው። በጣም በሙያው የላቀ ሰው ነው። በጣም እንደዚህ ፈረንጆች አይረን ክላድ የሚሉት ዲሲፕሊን ነው ያለው። በጣም ጠንካራ ዲሲፕሊንና ስነ ስርዓት ያለው ሰው ነው። ስራ ሲገባ ከሁሉ ቀድሞ ነው የሚገባው። ስራውን ካልጨረሰ ደግሞ ሁሉ ከወጣ በኋላ ዘይቶ ነው የሚሄደው እና ሰርቶ የሚያሰራ ጠንካራ የሆነ ጎበዝ ጋዜጠኛ ነበረ እና በዛ በጣም ደስ ነው የሚለኝ። ከዛ ደግሞ ሁሉ በየሙያው በኋላ አፍሪካን ዩኒየን ይሄዳል ከዛ ደግሞ ኤርላይንስን ይሰራል አምሽ በዛም የተራገው ሰዎች የሱን ግዳጅና የተወጣው ግዴታ በደንብ ያሰዱ መስለኛል። ዮሐንስ ደግሞ በሙያው ብቻ አይደለም በጣም ከልክ ያለፈ ደግ ነው ኮርሁ ሰው ነው በጣም ለሰው አስተዋይ ነው ልጅነት ያለው ድሃ ጌታ ሴት ወንድ ትንሽ ትልቃል ሁሉም በኩል ደረጃ ትሪት ማድረግ ሁሉም በኩል ደረጃ ማስተናገድ የሚችል በጣም ጎበዝ ሰው ነበር እና በእውነት ነው ምልህ አገሩን ከልብ የሚወድና በንቃት በትጋት ያገለገለ ብርቅዬ ልጇን ነው ኢትዮጵያ አጣችው ዛሬ ሳስበው ነው በበኩሌ ይሄ ስሜት ነው የሚሰማኝ እና ይሄን አጋጣሚ በመውሰድ ለባለቤቱ ለልጆቹ ለወንድሙ ለልጅ ልጆቹ እናም ለመላው ቤተሰብ ጽናቱን ብርታቱን እንዲለግሳቸው የዮሐንስን በጎ ምግባርና ለሁሉም አሳልፎ የሄደውን ቅሱን በማሰብ በማስታወስ እንዲበራቱ እመኛለሁ። ዮሐንስ ጆኒ ነበር የምለው ሁላችንም ያኔ በቅርብ አብረ የነበር ነው ጆኒ ነበር እያልን እንጠራውና ዮሐንስ ጆኒ ዘላለማዊ እረፍትህን የሰላም ያድርግልህ እላለሁ።
አቶ ዮሐንስ በአዲሱ የኢትዮጵያ ቴሌቪዥን ጣቢያ ለስድስት ዓመታት አገለገሉና የህይወታቸው መርከብ ቀዘፋዋን ቀጠለች። ያኔ በአሜሪካውያን ይመራ ወደ ነበረው የኢትዮጵያ አየር መንገድ ይዛቸው ነጎደች። የአየር መንገዱ የማስታወቂያ መምሪያ ዳይሬክተር በኋላም የሽያጭ ፕሮግራም መምሪያ ዳይሬክተር እንደሆኑ ታሪካቸው ይናገራል። የኢትዮጵያ አየር መንገድ የመጀመሪያው ኢትዮጵያዊ ምክትል ዋና ዳይሬክተር በኋላም ዋና ዳይሬክተር የሆኑትን ኮሎኔል ስምረት መድኃኔን ወደ ሞንትሪያል ካናዳ ደወልኩና አገኘኋቸው። ካጫወቱኝ እጅግ ባጭሩ ላካፍላችሁ።
ለዮሐንስ ሳስብ ሁሉ ጊዜ የሚመጣብኝ ታላቅ ወንድምየው ይስሐቅ ነው። ይስሐቅ እንደውም እንግሊዝ ሀገር ለኢንጂነሪንግ ትምህርት ሲሄድ መጀመሪያ ያገኘሁት ተማሪ ይስሐቅ ነበር። እኔ እንግዲህ ያንጊዜ መቶ አለቃ ነኝ። 4-6 ዓመት በረር ያለሁኝ ወደ ቴክኒካል ለመዛወር ለመለወጥ ወደ ሮያል ኤርፎርስ ቴክኒካል ኮሌጅ የሚባል አለ ዲግሪ ለማግኘት ነው። እና ደግሞ የኤርክራፍት ሪፔር እና ሜንተናንስ ለአየር ኃይል የሚሆን የመሳሪያውም የሞተሩም የአውሮፕላኑ ራሱም ሜንተናንስ እና ሪፔር ማድረግ ስራ ነው የሚሰራው። ለሱ ሲሄድ መጀመሪያ ያጋጠመኝ ይስሐቅ ነው። ለንደን ስለመኖር ስለሰማዊ ኑሮ ምንም እንኳን አብዛኞቹ እዛ የሚማሩት ከኔ ጋር ትምህርት ቤት አዲስ አበባ የነበሩ ቢሆኑም መጀመሪያ ያጋጠመኝ እሱ ስለሆነ ምንም አልረሳውም። በደንብ አለማመደኝ ከተማውንና ኑሮም በጣም ጥሩ ሰው ነበረ። እንደምታውቀው አሁን በቅርቡ ነው የሞተው እሱ። ስለዚህ ዮሐንስን ሳስብ ሁልጊዜ በቅርቡ ያረፈውን ይስሐቅን ማሰብ አይቀርም። ልክ ወንድሞቼ እንዳለፉ ነው የማስባቸው። ከአየር ኃይል ወደ አየር መንገድ ስዛወርኩኝ ዮሐንስን ያገኘሁት እዛ ነው። ዮሐንስ እንደውም በዛን ጊዜ እዛ ሲሄድ አየር መንገድ ስመጣ አሜሪካኖችና አውሮፓውያን ያስተዳድሩታል አየር መንገዱን። እነሱ ለኢትዮጵያዊ ስልጣንና ኃላፊነት ማሳለፍ ላይ ደከሙ ለገሙ ተብሎ ቅሬታ አቅርበው በኋላ ጃንሆይ ደግሞ ቦርዱን ያዘዙት የመንግስትን ኮምፒተንስ በማየት በፋይናንስ እና በሽያጭ ፋይናንስ በምን በሰው አስተዳደር ምንም አያስቸግርንም መገመት እንችላለን። ነገር ግን የበረራውንና የጥገናውን ነገር ምንም ስለማናውቅ እንደኛ ሆኖ የሚሰራ በደንብ በዚህ ሁለቱ መንገድ የተሰልጠነ ኢትዮጵያዊ ፈልጉና ምክትል አድርጋችሁ በሱ ምክር በሱ ኃላፊነት ተላምዱ ብለው አዘዙ። እና በቃ እንግዲህ ያን ጊዜ የቦርድ አስተያየቁ ኢትዮጵያ ውስጥ እንደ አጋጣሚ በዛን ጊዜ ፓይለትም ኤሮስፔስ ኢንጂነሪንግ ተምሮ ኢንጂነሪንግ ስራ ደግሞ የሚሰራ የአየር ኃይል ሆኜ እኔ የአየር ኃይል ሜንተናንስ ኃላፊ ሆኜ ነበር። በዛን ጊዜ አንድ ሰው እኔ ብቻ ተገኘሁኝ። ስለዚህ በትእዛዝ ነው የመጣሁት ወደዛ እና እዛ ስሰራ እንግዲህ ዮሐንስ በሚመጣበት ጊዜ በ1965-66 እንደዚህ ይሄ የኢትዮጵያዊዎችን ስራ ማስያዝ ጉዳይ በጣም በዘዴ መደረግና ደግሞ ከአሜሪካኖቹ ሲራመድ ሲወጡ የሚተኳቸው ኢትዮጵያውያን እነሱ የተሻለ እንጂ ያነሰ እንዳይሆን በጣም ጠነቀቅ ነበር። ስለዚህ የተማረ ሰው በጣም ያስፈልግ ነበር። ዲግሪ ያለው ሰው በጣም ያስፈልግ ነበረ። እና ትንሽ ኮንትሮቨርሲም ፈጥሮ ነበረ። እኛ እዚህ ያለን እያለን የሰራን ዲግሪ ያላቸውን ሰዎች እያመጣ ይጠቀጠቃል ምናምን የሚል በጣም ያሰሩ ነበር። ሁሉም አይደሉም አንዳንድ እንደው በተለይ ደከም ደከም ያለው አምቢሽን ደሞ ያለው ለመራመድ ኮምፒቲሽንም እንዳይኖርበት ነው መሰጫ ነበር ይሄን። ስለዚህ ዮሐንስ ደሞ ከቲቪ ኢትዮጵያ እንደምታስታውሰው ቲቪ የጀመረው በ1964 ነው ኦኤዩ መጣና ለሱ ሲባል ተጀመረ። በዛው ቀጠለ ዮሐንስ ትምህርቱን ጨርሶ አሜሪካን ሀገር ጋዜጠኛነት ነው ዛኛ ተማረ። እዛ ደግሞ ሲሰራ ሪፖርት ሲያደርግ አንዳንድ ነገር ሪፖርት መደረግ የለበት ነው ብለው ተከሶ እንደውም ተገፋፍቶ ነው ከዛ ወጣው። መንግስት እኛ አፍላሽ ያለኝ በጣም ደስ ያለኝ ነው። ምክንያቱም አንዱም እንዴ እንደዚህ ያለ ሰው አቋም ያለው ሰው ኢንቴግሪቲ ያለው ሰው በፕሮፌሽን የሚሄድ ሰው የፈለገውን ነገር ጥፋት ላይ ቢወድቅ በጣም ጠቃሚ ነው ብዬ አምኜ ነበር። አሁንም አምናለሁ።
እርሶ ያን ጊዜ የኢትዮጵያ አየር መንገድ ምክትል ስራ አስኪያጅ ነበሩ?
ምክትል ነበርኩኝ።
አሜሪካውያኑ በነበሩ ጊዜ ማለት ነው?
አዎ። ለዚህ ግን ምክትል ብሆንም ኢትዮጵያዊ ጉዳይ የሀገር ውስጥ ጉዳይ የምሰራው ሲሆን በጠቅላላ አንተ ይሄን አላፊ ሁን ያው ቦርድ ላይ አብረን ስለምንቀመጥ እሱ ማሆን ነገር ቢያደርግ ቦርድ ላይ አሰርዝበታለሁ ያውቃል። ይሄን ከዚህ ቀደም ደግሞ ከሱ ቀደም የነበረው ጀነራል ማኔጀር ለቀም ያዘ ነበር ደግሞ እንፈራም ነበር አይችሉም ደግሞ የሚል እንደዚህ ኢትዮጵያን አይችሉም በቃ ይሄን ባንድ ባህል ነበረው ደግሞ ስለማያውቅ ሴንስ ነው እንጂ ቴክኒካል አይደለም በረራ አይችልም። እሱን በቃ ኮንትራቪኒ ያደረኩኝ ብዙ ጊዜ እንደውም ከይፈናበተበትም ምክንያት የሚወስደው አቋም ኢትዮጵያ አየር መንገድን የሚያዳክም መሆኑን የኛ ቦርድ ከተረዳ በኋላ ነው ሲረዳ አስተናበዱት።
አሜሪካዊ ነበር?
አሜሪካዊ ነው። እና አዲስ ሰው መጣ። አዲስ ሲመጣ ደህና ሰው ነው፣ የፋይናንስ ሰው ነው። እዚህም የበረራና የቴክኒካል ውስጥም በደንብ ገብቶ ዝም ብዬ ለመስም ብሎ አይልም። ደግሞም አመነኝ፣ በቃ አመነ። ሆኖም ዮሐንስ ሲመጣ እንደማስታውሰው ምንድን ነው አንደኛ የአየር መንገድ ኤክስፒሪየንስ የለውም እና በቀጥታ ዲግሪ ስላለው ብቻ ነው ይሄ ሰው የሚያመጣው ተብሎ ትንሽ ተወርታ ነበረ። እና ክርስት ደግሞ አንዳንዶቹ መንግስት ያሰናበተው እዚያ አምጥቶ ደግሞ ያስበጠብጠን ነው። በቃ ትንሽ ኮንትሮቨርሲ ነበረች። ነገር ግን እንደመጣ እንደው ግጠህ ኑር ነው የሚባለው። እዛ ትልቅ ስራ ላይ ዋና ኃላፊ ሆኖ ተቀጠረ። በዛ የአየር መንገዱ ፓብሊክ ሌሽን ለኢትዮጵያ ብቻ ሳይሆን ለውጭ ጋዜጣ ሁሉ ብዙ አይነት ስራ ያለ ኢንተርናሽናል ኢምፕሊኬሽን አለው። እና ስለ አየር መንገዱ ምንም አላስተማር ነው ምንም አላ ግን በስንተኛ ወር ነው ስመለከት በጣም የተሻለ ሪፋይንድ የሆነ ድሮ ፈረንጆቹ ከሚሰሩት የተሻለ ሆኖ ሳይጠይቅ ከተማርክ ስለው እንደውም እሱ ለካ በጣም ሪሶርስ መሆኑ የሚያስታውቅ እንዴት ነው የሰው ለስብሰባ የሚመጡ ለንግግር የሚመጡ አየር መንገዶች አሉ። ለምሳሌ አንድ ጊዜ ከኤልአል የመጣው ሰው የእስራኤሎቹ አየር መንገድ የኤርላይን ፓብሊክ ሪሌሽንስ ሴልስ ኤክስፐርት ነው። ከሱ ተምሮ ነው የአመቱን ፕላን አውጥቶ ከሱ ጋር ቼክ አድርገው ሪፋይንድ የሆነ እኮ ማለት ቲደብሎ የራሱ የሚሰራውን የሚያሳፍር ነው። አመት አገረመኝና በጣም ወደድኩት። ይሄ እንግዲህ ዮሐንስ ሲመጣ ሰዎች ደግሞ ፓብሊክ ሪሌሽን ፓብሊክ ብቻ አይደለም አየር መንገድ ሲመጣ በቃ ከውጭ ጉዳይ ከውጭ ሰው ጋር ያለን ኢሜጅ ሲያሰራ ይገናኛል በግድ እና ያስተናግዳቸዋል፣ ይጠይቃቸዋል። የሚፈልጋቸው ምንድን ነው? የእኛም ፕሮግራም ያወጣል። በጣም የኢትዮጵያ አየር መንገድ በጥሩ መልክ ለማሳየት ሙከራ ነው ስራው። በዚህ ያገኘዋል እና ነገረኝ። ታዲያ ብዙ ሰዎች ኮርስ ተልከው ምናምን ተብለው የሚያገኙትን እሱ እዛ ቁጭ ብሎ ይማራል። እና ይሄ ከሆነ በጣም ከፍ ያለ እንደውም ሴልስ እንግዲህ ያን ጊዜ አሁን ማርኬቲንግ ይሉታል እንጂ ፓብሊክ ሪሌሽንስ ሴልስ ውስጥ ነበረ። እና እዛም ውስጥ ከፍ ያለ ደረጃ እየወሰደ ይሰራ ነበር። ከኔ ጋር ግን ያው በጣም እንግዲህ ወደ ኋላ ጊዜ ሬቮሉሽን ሲመጣ ነው ይበልጥ ከኔ ጋር መገናኘት የጀመርነው። ምክንያቱም በዛን ጊዜ የመጀመሪያው የወታደር ንቅናቄ ሚውቲኒ ተብሎ እዛ ነገሌ ሲደረግ በ73 ነው እሱ። ብዙ ሚኒስትሮችን ታስረው ነበር ያን ጊዜ እንደተፈቱ ትንሽ ቆይቶ ቻ በደንብ ኤግዛክት ዴቱን ለመናገር ትንሽ ያዳግተኛል። ግን የእኛን የአየር መንገዱን አቋም በክፋት እንዳይገኝ የሚደረገው እርምጃ ጥሩ አድርጎ ይሰራ ነበር። በእውነቱ አይደለም ወደኋላ ጊዜ ልቃቢዎቱ ከወዳ በኋላ ደግሞ 74 ላይ ብዙ ሰው ይነስ መበጥበጥ ይጀምራል። ሰው አሰናብቶ ሳሱ ለማግኘት ነው አንዳንዱ ክፋት ጣላቱን ለመቁዳት ነው ምንም በጥጥ ያለክስ ነበር። በተለይ እንግዲህ እንደምታውቀው ያን ጊዜ መጀመሪያ ሲታሰሩ የመንግስት ባለስልጣን ናቸው። አየር መንገዱ ደግሞ የሚመራው በመንግስት ባለስልጣን ናቸው። አሁን ቦርድ የሚባለው የጻፊ ዘዛኪሉ ካቢኔ ግማሹ ነው። እኛ ጋር ሲመጣ ቦርድ የሚባለው ያ ቦርድ ያለን ሚኒስትሮች ናቸው። እና በዚህ በቱ ላይ አትሞስፌር ለመግለጽ አለው ስለ ዮሐንስ ስናገር የማነሳው በእኛ ቦርድ ነበር ሁሉም ታሰሩ። እኔ ብቻ ነኝ ያልታሰርኩት ዳይሬክተር ጃ ማለት ነኝ። የቦርድም አባልም ሆኜ ቀረበኝ። አንዱ ቦርድ አባል አቶ ኃይሉ አለማየሁ ይባላል። ሲቪል ኤቪዬሽን ነበር እሱ ከስራ ተሰናበተ። ከሲቪል ኤቪዬሽን ስራ ተሰናበተ እንጂ አልታሰረም። ሌሎች ሁሉ ታሰሩ። ደግሞ ትንሽ ሲቆይ እንደምታውቀው እዛው እሱን ማይችላ ከስራዎች ውስጥ ከኛ ቦርድ የሞቱትን ብዙ ናቸው። ከዛም በኋላ የሞቱት ብዙ ናቸው። አንድ በአንድ በአል ነገር ምን አትሞስፌሩ ብቻ ለመግለጽ ምን ያህል ቴንስ እንደነበረ አየር መንገዱ ቴንሽን ላይ እንደነበረ እና እንደነ ዮሐንስ ያሉ ሰዎች ሁሉ ጊዜ ይፈራላቸው ነበር። እኔም ለእኔም ይፈራ ነበር። እንደዚሁ እንደው እግዚአብሔር ከነዳን እንጂ እውነትና ለመናገር በካልኩሌሽን የተሰራ ነገር አይደለም።
ለነገሩ ተይዘውም ታስረው ነበር አይደለም?
ምን ጊዜ አይደለም። እኔ መጀመሪያ የተባረርኩት ከአየር መንገድ። እሱ ግን ልክ ጀነራል አማን ቸርማን ሆኖ አይንት አለበት ለጥሩ ነገር ነው ተብሎ ነው። ምንድን ነው ስራ ሁሉ በጣም ስላማረ ምን ያለ ከጀነራል አማን ቢሮ የደርግ ሰብሳቢ ናቸው አማን አምዶ ከእሳቸው ቢሮ የዮሐንስ ለእሳቸው ተናጋሪ የፐብሊክ የደርግ ፐብሊክ ሪሌሽንስ ኃላፊ ሆኖ እንዲመጣ ደረሰኝ ደብዳቤ። ሂድ አልኩትም። ጠይቄ እንደዚህ ያለ ደብዳቤ መጥተዋል እና እኔ ሂድ ብዬ ላሰናብትህ ትላዝ ነው ብዬ ዝም ብል ትሄዳለህ። ውጤቱን ግን ስለማላውቀው አንተም አይገባም፣ አንተ ውሳኔ አንተ ነው። መሄድ ከፈለክ ትሄዳለህ። ተቀብያለሁ፣ መጥቷላለሁ። ይቅርብኝ የምትል ከሆነ ለስራ ያስፈልገኛል፣ አትሄድም ብዬ አይም አለቀውም ብዬ እምቢ እላለሁ አልኩት። አልሄድም አለ። እምቢ አልኳቸው፣ እረሱኝ። አሁን ይሄ አንድ እንደዚህ ተባለ እምቢተኛው ተብሎ ይሄ የሚያሳስብ ነገር ነው አይደለም? ግን ይገርማል፣ በእድል ነው የምንኖረው ማለት ነው። እና እንግዲህ የሚደርሰውን ነገር ስታይ ያን ጊዜ ወይንም ፈርተህ ታጋለጣለህ፣ ወይንም የሚመስልን ነገር ሰጥተህ ትጋለጣለህ፣ ወይንም እግዚአብሔር ያድናል። እንዲህ እያለ ነበር የምንሰራው። ይሄ እንደዚህ ያለ ነገር በጣም አጠራረበን። ደርግ ከመጣ በኋላ ታምት ቆየሁኝ እዛው። ይሄን አናርግ ሲሉ እምቢ ስል ይሄን አልመስል አብዛኛውን የውስጥ ያለው የውስጡ ችግር እዚህ ላይ እንግዲህ ቾዛም ያለው የምታምነው ሰው በጣም አስፈላጊ ነው። አንዳንዱ ገለልተኛ ሆኖ ዝም ብሎ ከውጭ ያለ፣ አንዳንዱ አክቲቭሊ የሚጠብቁትን ሰዎች ይደግፋሉ፣ አንዳንዱ ደግሞ ሎያል ሆኖ በደንብ ይሰራል። ዮሐንስ እዚህ ካቴጎሪ ውስጥ ነበረ። ወዳጅ በቃ ያን ጊዜ ሰራተኛ አይደለም ወዳጅ ጭምር የምታምነው ሰው ሆኖ ነው የተገኘው። ለእኔ በቃ ዮሐንስ በዛን ጊዜ የነበረው አሰራሩና አስተያየቱ የሚሰጠው ምክር የሚያደርገው ነገር በጣም የደገፈኝ። ከሀገርም ወጣሁኝ እና ናይሮቢ ያለሁኝ የዛ ምንም ቢሆን ኢትዮጵያ አየር መንገድ ነገር ሁሉ እከታተላለሁኝ። ዮሐንስ መታሰሩን ያኔ የሰማሁት ናይሮቢ ሆኜ ለምን ሊታሰር ይችላል? በጣም አዘንኩኝ። እርግጠኛ ነኝ አንድ በጥርጣሬ ነው እንጂ ጥፋት ላይ እንደማወርቅ ግን ሳታጠፋም ስንቱና ስንቱ ምንም ያጠፋ ሰው በጥርጣሬ ገብቶ የተገደለ ሰው ደግሞ እናውቃለን። በጣም የሚያሳዝነኛ ነገር ለሁሉም ነገር። ከዛ በኋላ አንድ ጊዜ ወደ አዲስ አበባ ስራ ስመጣ ከናይሮቢ ወጥቶ ቱሪዝም ኮሚሽን ውስጥ ገብቶ ከእነ ሀብተ ስላሴ ጋር እንደ ዞሮ ይሰራል። ሁለቱን ባገኘኋቸው ሀብተ ስላሴም ይኸውልህ እንደ ከነበርኩባት ቢሮ እዛችሁ ቢሮ ውስጥ ገባሁኝ። ምናልባትም መኪና ያችሁ ናት እንዶ የተለወት ለነገሩ ቱሪዝም ዲቨሎፕ ለማድረግ ችሎታ ያላቸውን ሰዎች ሁሉ አስረን ብሎ የተሾመው ሰውዬ መንግስቱ ኃይለማርያም ረዳት ነበረ። እንደ ኤድ ስራ ነበር መሰለኝ። እሱ ነው ያስፈታቸው በደንብ ተከራክሮ። በጣም ደስ አለኝ ጊዜ አንድ ሁለት ሶስት ቀን የቆየሁት በቃ ልቤ ተረጋግቶ ተመለስኩ። መጨረሻ ላይ አሁን ከወደ ኋላ በኋላ ሁሉም ነገር ከወጣ በኋላ ከአፍሪካን ዩኒየንም ከወጣ በኋላ በጣም ብዙ አገኘሁ። በየጊዜው እንገናኛለን በብዙ መንገድ በቀንደስ እንደ ታናሽ ወንድም ነበር ማለት ነው ለማናገር።
መርከቢቱ ደግሞ ተንቀሳቀሰች። ዮሐንስ ክፍሌን ይዛ ወደ ሶስተኛ ፖሊስ ጣቢያ ከዚያም ወደ ከርቸሌ 1969 ዓ.ም ተመረጠ። ደርግ ስልጣን እንደተቆናጠጠ አንዳች ጥፋት ባይገኝባቸውም ተይዘው በሶስተኛ ፖሊስ ጣቢያና በዋናው ወህኒ ቤት ዓለም በቃኝ እንዲወርዱ ተደርገዋል። በገናናው ሜዮ ክሊኒክ ለ25 ዓመታት የሰሩት አሁን ስካትዴል አሪዞና የሚገኙት የባሮ ኒውሮሎጂካል ኢንስቲትዩት ባልደረባ የነርቭና የስነ አእምሮ ፕሮፌሰሩ ዮናስ እንዳለገዳም ያኔ እዚያው ነበሩና አቶ ዮሐንስን ያውቋቸዋል።
ስለታችንም እንደ አብዛኛው የተማረው ሰው ክፍል በአንድ ወቅት ኦክስፎርድ በሚባለው ቦታ ነው የምንታወቀው። እንግዲህ ህዝቡ ያወጣለት ቅጽል ስም ነው። የፖለቲካ እስረኞች የነበሩበት ከርቸሌ ነው ያኔ። እና ቀይ ሽብር ካለቀ ከአመት በኋላ ወይ ሁለት አመት በኋላ ነው ወደ ከርቸሌ የሄድነው እና ያኔ ነው የማውቃቸው። እና እሳቸው ይኖሩበት የነበረው ክፍል ከነ ልዑል በእደ ማርያም መኮንን እና ልዑል ሚካኤል አንድ ክፍል ነበር። አለም በቃኝ ውስጥ እዛ አንድ ክፍል ውስጥ ነበሩ እና ልዑል በእደ ጋር ጓደኛ ስለሆን ከሱ ጋር ለማውራት ሲሄድ እዛ ነው የተዋወቅነው ከአቶ ዮሐንስ ጋር። በጣም በእውነቱ በሁሉም ዘንድ ተወዳጅ የነበሩ ሰው ናቸው፣ ተግባቢ ሰው ናቸው። እና እንግዲህ ብኔ ያንን ዘመን የጥራዝ ነጠቅነት ዘመን ነው ምለው እና ሁሉም ሰው አንዳንድ ቃላት እየወሰድን ከየመጽሐፉ በዛ ነው ጥቅስ እየጠቀስን ነው የምንጨቃጨቀው። እና ተከፋፍሎ ነበር ሰው በተለያየ ድርጅት። አቶ ዮሐንስ ግን በእውነቱ ከሁሉም ጋር ይግባቡ ነበር፣ ከማንኛውም ሰው ጋር የመግባባት ልዩ ተሰጥኦ ነበራቸው። በዛ ነው ማስታወሳቸው።
እርስዎን ምን እግር ጥሎት ከርቸሌ ወረዱ ለመሆኑ?
እንግዲህ በዚያ ጊዜ የኢትዮጵያ ወጣት ነበር ከሆነቱ ያኔ ወደ 19 ዓመቴ ነው። እና በ20 ዓመት እንደዛ መሆን አይገርምም፣ በ40 ዓመት ስትሆን ነው የሚገርመው። በዛ እና የሚባል ነገር
ይባላል።
እና በተማሪው ንቅናቄ ነው ጀነራል ወንጌት ነበር። ከዛ በዛው እንግዲህ መለስ ብዬ ሳስበው በጣም አወቅን ብለን ነበር። እና ከዛ ጋር በተያያዘ ነው
እና እዛ ከገባችሁ በኋላ አቶ ዮሐንስ ከዚህ ከግንኙነታቸው በተጨማሪ አከናውነዋል አድርገዋል የሚሏቸው ነገሮች እርስዎ የሚያውቁት ምንድን ናቸው?
ያስተምሩ ነበር እዛ? እንግዲህ ትልቅ ትምህርት ቤት ነበር እዛ፣ ሁለተኛ ደረጃ ትምህርት ቤት ነበር። በተለያየ ሙያ ደግሞ በእውነቱ ብዙ ባለሙያዎች ነበሩ፣ ኢንጂነሮች ነበሩ። እኛ እንግዲህ ብዙዎቻችን ወጣቶች ብንሆንም ሌሎች ትልቅ ሰዎችም ነበሩ እንደ ጋሽ ዮሐንስ በተለያየ ሙያ ያስተምሩ ነበር። እና ጋሽ ዮሐንስ ማስታወሰው እንግሊዝኛ ቋንቋ ያስተምሩ ነበር እና ብዙ ጊዜያቸውን ከልባቸው ሌላውን ሰው ለመርዳት የመፈለግ እውቀት የማካፈል ፍላጎት እንደነበራቸው አስታውሳለሁ። የስፖርት ክለቦችም ነበሩ፣ የጉሬዛ ስፖርት ክለብ፣ ፕራማጅ ስፖርት ክለብ፣ በዚህ የተለያዩ የስፖርት ክለቦች ነበሩ። በጣም ጠንካራ ስፖርት ክለቦች ነበሩ እና
እዛ ወህኒ ውስጥ
እነዚህን በጣም እንዲያውም ማስታውሰው አንደኛ ዲቪዚዮን የነበረ ቲም አሸንፈዋል። አንዳቸውን እዛ መጥቶ ተሸንፈው ሄደዋል። እና በትምህርትም ቢሆን እኛ ፈተና ማትሪክ የወሰን ጊዜ እንደተባለው 32 ነበር፣ ይሄ በማዕረግ እንትን ያልነው እና ከሀገሪቱ አንደኛ ነበር ነው የተባለው። እና ጋሽ ዮሐንስ እዛ ውስጥ በጣም አክቲቭ ነበሩ። ሌሎች በስፖርቱም አካባቢ አሁን ልዑል በደዝ የጉሬዛ በጣም ዋና እንደው መሪና ቀናባሪ ነበሩ። ምንም እንኳን እየወጡ ከዓለም በቃኝ መውጣት አይፈቀድላቸው ነበር፣ ልዑል በእደ ግን ከዛ ሆነው ስፖርቱን ይመራና ያቀናብር ነበር። ሌሎችም አሁን በዚህ በጉሬዛ ውስጥ እንደ አቶ ፍሬው ኢብሳ፣ ዳውድ ኢብሳ ያኔ እዛ ነበሩ። እሳቸውም በጣም ዝምተኛና የማይታወቁ ሰው ነበሩ፣ በጣም ጭምት ሰው ነበሩ። የዛን ጊዜ ማንም ሰው አያውቃቸውም፣ ግን በእደ ጋር ጓደኛ ስለነበሩ ነበሩ ቅማቃቸው። ብዙ ሰዎች ብዙ አይነት ሰው ነበር ያኔ እና ጋሽ ዮሐንስ ከሁሉም ጋር መግባባት ችሎታ ነበራቸው።
ከአርባ ዓመት በላይ ሆነው እንግዲህ እዛ ስትተዋወቁ ፕሮፌሰር ዮናስ
አቶ ዮሐንስን ድጋሜ ያገኘኋቸው ከዚህ ሀገር ሄጄ በፈረንጆቹ አቆጣጠር በ2010 ይሆናል ወይ እንደዚህ ብቻ ከዚህ ሀገር ሄጄ አንድ የሐምሌ 16 የጃንሆይ ልደት አንድ ፕሮግራም ነበረ እና እዛ ፕሮግራም ላይ እሳቸው ማስተር ኦፍ ዘ ሴረሞኒ ዋናው አቀራባባሪ ነበሩ እና እኔም ከአባቴ ጋር አባቴ ወረዳ ገዢ ሆኖ ሰርቷል በጃንዋሪ ጊዜ እና በእውነቱ ትልቅ አክብሮት አለው ለጃንዋሪ አባቴ እና እዛ ፕሮግራም ላይ ሄደን ያን ጊዜም አግኝቻቸዋለሁ። ሌላው ደግሞ በተለያየ ጊዜ እናወራለን ከሉል በደ ጋራ በየጊዜው በስልክ እንገናኛለን እና እሱ ጋር አንዳንዴ ስናወራ ሰዎችን እሳቸውን ስም እናነሳለን እና ያንን አስታውሳለሁ። በጣም ደስ የሚል ፕሮግራም አዘጋጅቶ ነበር እና ወጭም አንደበተ ሩቱ እና የህዝብ ጋር የመግባባት ችሎታ ያላቸው ሰው ነበር አቶ ዮሐንስ።
ልዑል በእደ ማርያም መኮንን ኃይለ ሥላሴ ስለ አቶ ዮሐንስ ክፍሌ የሚናገሩት በተመስጦ ነው። አዲስ አበባ ደውዬላቸው ካጫወቱኝ ቅንጭብ አድርጌ ላካፍላችሁ።
ዋናው ሱቃችን በእስር ቤት ነው። ታስሮ በመጣበት ጊዜ ፎቅና ምድር ነበር። እሱ 22 ቁጥር የሚባል አለም በቃኝ ውስጥ፣ እኛ ደግሞ 51 ቁጥር ነበር ከወንድሞች ጋር። እና እዛ በምንገናኝበት ጊዜ ግን ተቀራረብን። እሱ ትምህርት ቤት ምክትል ዳይሬክተርም ስለነበር ብዙ ቀብሩም ላይ ብዙ ልጆች መጥተዋል። እንግሊዝኛ የሚያስተምር ስለነበረ የእስር ቤቱ ትምህርት ቤት ነበር። አንድ በጣም ጥሩ ትምህርት ቤት የምክትል ዳይሬክተር ነበረ እዛ። ግን እኔ በኳሱም ጉሬዛ የምትባል ክለብ ነበረችን፣ ቅርብ ነበር። በግልም ደግሞ ከወጣም በኋላ ሪሊ እንደ ቤተሰብ አስፈላጊውን ስንቅ በመላክ እና ከባለቤቱ ጋር ሆነው እንደ አባት እንደ ቤተሰብ ጠበቁኝ። የተፈታንም ቀን ከወንድሞቼ ጋር ወደ ቤታችን የወሰደን እሱ ነበረ። በኋላም አዲስ አበባ ዩኒቨርሲቲ ስገባ እሱ አስፈቅዶልኝ ነበር በጊዜው የነበሩትን ባለስልጣናት እና ቅርበታችን እስከ መጨረሻ ዘልቋል።
አብዮቱን ይቃወማሉ በሚል ጥርጣሬ በጥበቃ ላይ ውለው በዋስ ተለቀዋል የሚል መሸኛ ተሰጣቸውና ከወህኒ ተሰናበቱ። አቶ ዮሐንስ ሶስተኛ ፖሊስ ጣቢያ ሆነው የሩሲያዊውን ደራሲ ማክሲም ጎርኪን መጽሐፍ እናትን ተርጉመዋል። ወህኒ በነበሩበት ጊዜም ጎበዝ የተባሉ ብዙ ተማሪዎችን በማብቃታቸው እንዲህ ፍሬያማና የሚያስደስት ውጤታማና አቻ የሌለው ተግባር ገጥሞኝ አያውቅም ይሉ እንደነበር በሕይወታቸው ታሪክ ላይ ጽፈዋል። በነገራችን ላይ ለማስተርስ ዲግሪያቸው አሜሪካ በነበሩ ጊዜም የካሊፎርኒያ ዩኒቨርሲቲ ሎስ አንጀለስ የሰላም ጓዶችን አማርኛ ማስተማራቸው ይነገራል። ከወህኒ እንደወጡም ቱሪዝም ኮሚሽንን ተቀላቀሉና ብሔራዊ አስጎብኝ ድርጅት ውስጥ በአማካሪነት በምክትልና በዋና ስራ አስኪያጅነት አገለገሉና በ1981 ዓመተ ምህረት አሁን የአፍሪካ ህብረት የሆነው የአፍሪካ አንድነት ድርጅት የፕሮቶኮል ሹም እንዲሆኑ ተሾሙ። እዚያ ሆነው አቶ ዮሐንስ ክፍሌ ምን አይነት ባለሙያና የሥራ መሪ እንደነበሩ በጡረታ ላይ የሚገኙት የቀድሞ ባልደረባቸው አቶ ናደው አሰፋ አዲስ አበባ ላይ ለባልደረባዬ እስክንድር ፍሬው ያጫወቱትን ስሙ።
እሳቸው ከኔ ቀድመው ነው ፕሮቶኮል የነበሩት፣ ይሄ ፕሮቶኮል ኃላፊ የነበሩት እና እሳቸው እያሉ ነው እሳቸው ናቸው መርጠው ያስመጡኝ ወደ ፕሮቶኮል። ከሌላ ዲፓርትመንት ኮንፈረንስ ዲፓርትመንት ውስጥ ነበርኩኝ። ከዛ ነው ወደዛ ያመጡኝ። ባይሊንጓል ነህ ብለው ነው ያመጡኝ።
ሁለት ቋንቋ ይናገራሉ ብለው አመጡ።
እና አቶ ዮሐንስ ማለት ለእኔ ሁሉ ነገር ናቸው። ካለቃ ጀምሮ ታላቅ ወንድም፣ አባት ማለት ይችላለሁ። ሁሉን ምክር የሚሰጡኝ ጋይድ የሚያደርጉኝ አቶ ዮሐንስ ለእኔ በጣም ብዙ ነገሬ ናቸው፣ አማካሪዬ ናቸው። ከአለባበስ ጀምሮ ምን መሆን እንዳለበት፣ ፕሮቶኮል ማለት ምን መሆን እንዳለበት ያስረዱኝ፣ ሰዓት መከበር እንዴት እንዳለበት፣ ይሄን ሁሉ እንዴት መሰራት፣ ፕሮቶኮል እንዴት መሄድ እንዳለበት ማለት መሪዎች ሲገቡ ምንድን ነው የሚደረገው፣ እንዴት ነው የአቀባበሉ ስነ ስርዓት፣ ምን መሆን መደረግ አለበት፣ ምን መምሰል አለበት የሚለውን ሴሬሞኒውን፣ ኮንፈረንስ ማዘጋጀት እንዴት መሆን እንዳለበት፣ እንግዳ ተቀብሎ ፕሬዘንት ሲደረግ ቸርፐርሰኑ ጋር፣ ሴክሬታሪ ጀነራሉ ጋር፣
ሊቀመንበሩ ጋር እና ዋና ጸሐፊ ጋር ስታቀርቡ እሺ
እንዴት መሆን እንዳለበት ዲቴልድ የሆነ ትሬኒንግ ነው የሰጡት። እና በዛ መሰረት ነው እሳቸው ናቸው አሰልጥ ነው ለዚህ ያበቁኝ። ስለዚህ ምን ብዬ እንደምገዛቸው አላውቅም። የእውነት
እንግዳ ብለው ካነሱ አይቀር ከቀድሞው የደቡብ አፍሪካ ፕሬዚዳንት ኔልሰን ማንዴላ ጋር የተነሱትን ፎቶ እያየው ነበረ አቶ ዮሐንስ። ይሄም ከዚሁ ከፕሮቶኮል ኃላፊነታቸው ጋር የተያዘ ነው።
እንግዲህ አለባበሳቸውን አይሰኸው እንደሆነ እዛ ላይ እኔ በጣም ይገርሙኛል። ሁሌ ሚት ፕሮፕ የሆኑ ሰው ናቸው። ሁሉ ነገራቸው እንደ ሰውየው ሁሉ ነገራቸው ንጹህ ነው። በቃ ይሄንን ነው ማለት የሚችለው። እና አባታዊ ናቸው በርቱ ነው የሚሉት። አትትከሙ አይዟችሁ ነው የሚሉት። ስለዚህ ሁሌ በሞራል ነበር እንልሳለው እንሳቸው ጋር እና በጣም ነው ሚስ ያደረኳቸው። ለኔ አባሁን ሰዓት ምን ጥረታ ላይ ነኝ አሁን ያለው። ስለዚህ በየጊዜው አታችመንታችን በጣም ብዙ ነበር። የደወልኳቸው ጣቸው ነበርና አይሪ ሚስቲን
አፍሪካ ህብረትን የመሳሰሉ አህጉራዊና ዓለም አቀፍ ተቋማት የሀገር ውክልና ጭምር ያለባቸው ናቸው። በዚያ በኃላፊነት መቀጠር ማለቴ ነውና እሳቸው እንደተወጡት ያንን ኃላፊነታቸው እንደ ፕሮቶኮል ሹም ምን አይነት ሰው ነበሩ?
በጣም የሚገርመው እዚህ ላይ ነው። ሁሉንም እኩል ማለት የብዙ ሀገር ዜጎች ናቸው። እንግዲህ እዛ አፍሪካ ህብረት ውስጥ የምንሰራው የብዙ አይነት ዜግነት ያላቸው ሰዎች ናቸው እና እነኚህን ሁሉ እኩል ማስተናበር በጣም ከባድ ነው። ግማሹ አግሬሲቭ ነው፣ ግማሹ ሌላም ይፈልጋል። ሁሉንም አስማምተው ምን ብለው ነበረ ሲመሩ የነበሩት እና ሪሊ የኢትዮጵያ ኢሜጅ ነበሩ ማለት እችላለሁ።
የኢትዮጵያ ምስል ነበሩ እዛ።
አዎ፣ በኢትዮጵያ መንግስት ነው ተመድበው የመጡት። የኢትዮጵያ መንግስት በወቅቱ የነበረው እዛ የወታደራዊ አስተዳደር ደርግ ነው አዘ ቺፍ ኦፍ ፕሮቶኮል ወደዛ እንዲመጡ ያደረጓቸው እና የኢትዮጵያ ኢሜጅ ነበሩ። ድሮ ምንድነው ምን አለ ቺፍ ኦፍ ፕሮቶኮል እና ቺፍ ኦፍ ሴኩሪቲ የኢትዮጵያ መንግስት ነው የሚመደበው። ስለዚህ ከኢትዮጵያ መንግስት ጋራም አታችመንት አለን ያለውን ኮኦርዲኔት እናደርገው
የምታስተባብሩት
የአይ መስሪያ ቤቱንና የውጭ ጉዳይን በእኛ በኩል ነው the whole process የሚሄደው።
ሁሉም ሂደት በእናንተ በኩል ነበር የሚያልፈው።
አዎ፣ privilege immunity ምንም ክስ ቢኖር ምን ቢኖር መሀል ላይ እንትን ብለን ምናስማማው ምናደራድረው መብታቸው privilegeያቸው እንዲጠበቅ እናረጋው እኛው ነበር። ስለዚህ ሁሉ ነገር ላይ ለድርጅቱ ብቻ ሳይሆን chief of protocol ለመስሪያ ቤቱ ስታፎች ኃላፊነት አለበት። at any time በተፈለገበት ሰዓት አንድ የሰራተኛው ስታፍ አደጋም ቢደርስበት ምንም የሆነ ችግር ውስጥ ቢገባ ቀጥታ ጉዳዩ ወደ ፕሮቶኮል ነው የሚመጣው። ስለዚህ ያ ፕሮቶኮል ኦፊሰር መስሪያ ቤቱ ሪፕሬዘንት አድርጎ ከኢትዮጵያ መንግስት ጋራ መደራደርና ሶሉሽን መፍጠር ኃላፊነት አለበት። አቶ ዮሐንስ የእውነት እንደው አሁን ለምሳሌ አንድ ኤግዛምፕል ሰጥ ኢዴው ማሩ የሚባሉ ሴክሬታሪ ጀነራል ነበሩ።
የአፍሪካ አንድነት ድርጅት እሺ።
አይ አፍሪካ አንድነት ድርጅት it was 1989 መሰለኝ።
በ1989 እሺ
89 በፈረንጅ የዛን ሰዓት አዲሱ ኮንፈረንስ ሆል አልተሰራ እና የድሮ ኢሲኤ ኮንፈረንስ ሆል አለ አይደል? ጃንሆይ ያሰሩት ይሄ ከቤተ መንግስቱ የዮቤልዩ ፊት ለፊት ያለው ድሮ ስብሰባ ሲደረግ እዛ ነው የሚደረገው። አፍሪካ አዳራሽ ይባላል። የአፈወርቅ ተክሌ ስዕል ያለበት ማለት እዛ ላይ እኔ አቶ ዮሐንስ በጣም ይገርሙኛል። እሳቸው ነበሩ እንግዳውን የሚቀበሉት። እያንዳንዱን ሰው እያንዳንዱን መሪ ደረጃውን ወርደው ተቀብለው መጥተው ይዘው መጥተው ለኢዴው ማሩ የሚያቀርቡት እሳቸው ነበሩ እና እያንዳንዷን አንድ ስህተት የለም ያ ሁሉ ሳይደክማቸው ላይ ታች ብለው በቃ እንደ ህልም ነው የሚታየኝ እንትናቸው ቀላል አልነበረ። የስራ ብቃታቸው እንደገና ደግሞ ኮንፈረንሱ ኦፕኒንግ ሴሬሞኒ ተጀምሮ እስከሚያልቅ የአፍሪካ አንድነት ድርጅት የመሪዎች ስብሰባ ለምን ስህተት መኖር የለበት? ምንም አይነት ስህተት ተቀባይነት የለውም። ስለዚህ እኛ ደግሞ ከስራቸው ሆነን አንድ ስህተት ብንሰራ ኢሜጁን እናበላሻለን። ስለዚህ ያንን ሁሉ እያዩ ነበር የሚያስሩ። እያንዳንዱ ሰው በብቃት ኃላፊነቱን እንዲወጣ ያደርግሽ የነበረው ኃላፊነት የተሞላበት አስተዋጽኦ ቀላል አልነበረ።
ቨርጂኒያ የሚኖሩት የአቶ ዮሐንስ ክፍሌ ታናሽ ወንድም ዶክተር ሄኖክ ክፍሌ ከፍተኛ የምጣኔ ሀብት ባለሙያ ናቸው። በሀገር ውስጥ ከእርሻ ልማት ስራ አስኪያጅነት እስከ ግብርና ሚኒስቴር ቋሚ ተጠሪነት አገልግለዋል። በአፍሪካ ልማት ባንክ ዋና ኢኮኖሚስት፣ በመንግስታቱ ድርጅት የግብርና ልማት ዓለም አቀፍ ፈንድ እስከ ምክትል አሶሺየት ፕሬዚደንትነት የሰሩ ሰው ናቸው። ወንድማቸውን እንደ ጓደኛም ጭምር እንደሚያዩዋቸው ነግረውኛል። አቶ ዮሐንስ የአፍሪካ አንድነት ድርጅት የፕሮቶኮል ሹም በነበሩ ጊዜ የሚያውቁትን እንዲህ አካፍለውኛል።
ሆይ ሰራበት ጊዜ በጣዋ የተነሳ ከብዙ አፍሪካን መሪዎች ጋር ኦልሞስት ወዳጅነት ፈጥሮ ነበር ማለት ይቻላል። በተለይ ደግሞ ለምሳሌ እንደ የደቡብ አፍሪካው ፕሬዝዳንት ኔልሰን ማንዴላ አዲስ አበባ አንዴ መጥተው በጣም ታመው በጣም ስለረዳቸው አዲስ አበባ መጡበት ጊዜ ያን ሰው እየታላመጣችሁልኝ ይያሉ ነበር ሁሌ ይጠይቁት። እሳቸው ብቻ ሳይሆኑ ብዙ ሌሎችም የአፍሪካ መሪዎች ያውቁት ነበር። አዲስ አበባ ሲመጡ አንዳንድ ችግርም ቢያጋጥማቸው ጋሽዋንስን ያን ችግር ድንፈታላቸው ያውቃሉ። በዚህ የተነሳ በዛም አካባቢ እንኳን በጣም የታወቀ እና የተወደደ ሰው ነበር። ይሄ ሁሉ እንግዲህ የሚመነጨው ከሱ ጠባይና ለሰው መቅረብ ቀላል ችሎታ ስለነበረው ሰውን ሁሉ ለማቅረብ ስለሚችል፣ በዚህ የተነሳ በኢትዮጵያ ብቻ ሳይሆን በውጭም በብዙ ሰዎች መካከል የተለየ አስተያየትና ሊወደድ ሰው ነበር።
አቶ ዮሐንስ ክፍሌ አፍሪካ አንድነት ድርጅትን ለ11 ዓመታት ካገለገሉ በኋላ ሸበሌ ኢትዮጵያ የኮንፈረንስ አገልግሎት የሚባል ድርጅት በግል አቋቁመው ብዙ ዓለም አቀፍ ስብሰባዎችን፣ ሴሚናሮችንና ስልጠናዎችን አዘጋጅተዋል። ለብዙዎችም የሥራ ዕድል ፈጥረዋል። አቶ ዮሐንስ ክፍሌ ሮታሪያን በጎ አድራጊ ነበሩ። የአዲስ አበባ ዌስት ሮታሪ ክለብ መስራችና ፕሬዝዳንቱም ነበሩ። የአሜሪካን የንግድ ምክር ቤት ምክትል ፕሬዝዳንት፣ በአፍሪካ ሂማኒታሪያን አክሽን የቦርድ አባል፣ የኢትዮጵያ ኤኮቱሪዝም ማህበር አባልም ሆነው አገልግለዋል። በስፖርቱም ዓለም የአንድ የቴኒስ ክለብ የቦርድ ሰብሳቢ ነበሩ። አቶ ዮሐንስ የእንጦጦ ሐመረኖህ ቅድስት ኪዳነ ምሕረት ገዳም የልማት ኮሚቴ ሰብሳቢ ሆነው የተለያዩ ተቋማቷን ከባለቤታቸው ከወይዘሮ የምስራች ፈለቀ ጋር ሆነው አስፈርተዋል። አሳድሰውም በብፁዕ ወቅዱስ አቡነ ጳውሎስ አስመርቀዋል። የእናታቸው የትውልድ ስፍራ በሆነው አመንቴ የሚባል ቦታ የቅዱስ ሚካኤልን ቤተ ክርስቲያን አሳንጸው አስረክበዋል። ሲደግፉ ሲያሳድሱም ቆይተዋል። እዚያው አመንቴ ለሚገኘው ሁለተኛ ደረጃ ትምህርት ቤት የኬሚስትሪ ቤተ ሙከራ፣ መጽሐፍት ቤትና የመምህራን ክፍል የሚገኙበትን ሕንፃ ከወንድማቸው ከዶክተር ሄኖክ ክፍሌ ጋር አሰርተው በእናታቸው ስም አስረክበዋል። ወደ ቤተሰባቸው ለመለሳችሁ።
እኔ ቡኒ ዮሐንስ እባላለሁኝ። መጨረሻ ልጃቸው ነኝ። አባታችን ለሁሉም ሰው እንደ አባት ነው የሚታየው። ለእኛ ደግሞ በጣም የበለጠ ይሰማናል። ፍቅሩን በጣም ያሳየን ነበረ። ሁሌም ይሰማን ነበረ እና ሁሌ ሰውም እንደሚለው ዳዲ ደጉ ይሉታል። እንግዲህ ለሌላው ደግ የሆነው እንግዲህ ለእኛም ምን ያህል ደግ እንደሆነ ለመገመት ቀላል ይመስለኛል። ለሁሉም ሰው እንደ አባት ነው የሚታየው፣ ግን ለእኛ ደግሞ በጣም የበለጠ ደስ የሚል ሁሌ አፍቅሮ አስደስቶን የምንፈልገውን ነገር አሟልቶልን ያሳደገን አባት ነው። በቁጣ እና በምት የሚያሳድግ አባት አልነበረም። በምክር እኛም እንደሚገባን አድርጎ ሳንፈራው እንዲገባን እና እንድንስተካከል ነበር የሚያደርገው። በሄድንበት ቦታ ደግሞ የተከበረ ነው፣ እሱም ያከብራል። ሁሉንም ሰው እኩል ሆኖ ነው ሰውን የሚያየው። ስለዚህ እኔም የሚመስለኝ እንግዲህ እሱን አይቼ ስለተማርኩና ስላደግኩኝ ትንሽ የእሱ ባህሪዎች ሌላ ያሉ ይመስለኛል። ስለዚህ በእሱ ተደስቼ እኮራለሁ።
እስክንድር፣ ወይዘሮ የምስራች ፈለቀን አግኝቶ ከተጨዋወት ደግሞ ጥቂቱን ነው።
ወይዘሮ ምስራች በ1969 ዓ.ም ለስር ተዳርገው ነበር። አቶ ዮሐንስ በስር ቤትም ከስር ቤት ውጭም ሆነው አገራቸውን ማገልገል እንደሚችሉ ያስመሰከሩበት አጋጣሚም ነው። ያ አጋጣሚ ያን ጥንካሬ ከየት አገኙት? እንግዲህ ተማሪዎችን አስተምረው ለቁም ነገር አብቅተዋል። ብዙ ቁም ነገሮች አከናውነዋል። መጽሐፍ ተርጉመዋል። በዛ ጊዜ ከዛ ጀርባ ያሉት እርስዎ ነዎት ይባላል። የዚህን ጥንካሬ ምንጭ ንገሩኝ።
እንግዲህ በደርግ ጊዜ ታስሮ ነበር። የታሰረውም በፖለቲካ ፓርቲ አባልነት ሳይሆን እንግዲህ በዛን ወቅት አባቱ የግርማዊነታቸው ክራውን ካውንስል እንትን ነበሩ። በቤተሰብ ያው መከረኛ አድሃሪ እየተባለ ሰው ይታሰራል። የዘውድ አማካሪ ነበሩ አባቱና ካለምንም ምክንያት ነው እንግዲህ ያሰሩት። መጀመሪያ ሶስተኛ ፖሊስ ጣቢያ ነበረና ሶስተኛ ፖሊስ ጣቢያ በነበረበት ጊዜ የጎርኪን መጽሐፍ ያው ተርጉሞ
የማክሲም ጎርኪን እናት የተሰኘውን
መጽሐፍ ነው የተረጎመውና እሱም ያው ታትሞ ለሕዝብ ደርሷል። እሱን ከጻፈ ከተረጎመ በኋላ የመጀመሪያው 42 ገጽ ስለሱ ታሪክ ስለሰር ቤቱ እንዴት እንደታሰረና ሶስተኛ ፖሊስ ጣቢያ የነበረበትን ሁኔታ የሚገልጽ ስለነበረ ብዙ ሰዎች ለምን ባጭሩ አስቀረው እና ያንተንም ታሪክ ባክህን ጨምረው ብለው ስላሉት እየጻፈ ነበር። አሁን አንድ ሁለት ምዕራፍ ነው የቀረው እና እሱንምኛ ጨርሰን ለእትመት እናደርሳለን ብለን እንግዲህ ተስፋ አለን። እስር ቤት በነበረበት ጊዜ እንግዲህ ያው ብዙ ሰዎች ታስረዋል፣ ምሁራን ታስረዋል። በተለይ ከርቸሌ በነበረበት ጊዜ ብዙ ምሁራኖች የታሰሩበት ወቅት ነው። በዛን ወቅት እንግዲህ ከሶስተኛ ፖሊስ ጣቢያ ተከትለው የሄዱት ወጣቶች ባክህን አስተምረን እያሉ በጣም ግፊት ነበር። ከነበሩት አስተዳዳሪ ጋራ ሄዶ አስፈቅዶ ሁለተኛ ደረጃ ትምህርት ቤት እንዲከፈት እሻሉት። እሳቸውን በጣም መልካም ሰው ነበሩ።
እዛው እስር ቤት ውስጥ ማለት ነው።
እስር ቤት ውስጥ ከርቸሌ ማለት ነው። ብዙ ምሁራኖች የታሰሩበት ጊዜ ስለነበረ ልጆቹም ወዲያው የሚሉበት ቦታ የለም። ትምህርታቸው ላይ ነበር የሚያተኩሩትና ለሶስት አመታት ከመላው ኢትዮጵያ አንደኛ እየሆኑ የወጡበት ጊዜ ነበር። እዛ ያስተማሯቸው ያው መቼም እሱ እንደ ርዕሰ መምህር በመሆን አዲስ አበባ ዩኒቨርሲቲ እየሄደ እያስፈቀደ ማትሪክ እንዲፈተኑ ሁሉ ያደረገላቸው እሱ ነበር እና እንግሊዘኛ ትምህርት ብዙዎቹ ልጆች አስተምሯል። ብዙ ውጤታማ ልጆች አፍርተዋል። ያው ይሄ እንግዲህ የሱ ብቻ ኤፈርት ሳይሆን እንዳልኩት የብዙ ምሁራን ትብብር ማስተማር፣ ልጆቹን ማጠንከር በትምህርት ብቻ ሳይሆን ስነ ምግባርም እንዲኖራቸው ሁሉ በጣም እንጥር ነበር ይላል በዛን ወቅት። ከዛም ሲወጣ ኤንቲኦ ናሽናል ቱር ኦርጋናይዜሽን ስራ አስኪያጅ ሆኖ ቱሪዝም እንዴት ይዳብር ሲባል ስለ ቱሪዝም የሚያውቁትማ እስር ቤት ናቸው ተባለ። በዛን ወቅት አንዱ እሱ ነበራቸው፣ ዮሐንስ ክፍሌ፣ አቶ ሀብተስላሴ የታፈሰ እና የሐራምቤ ሆቴል ባለቤት የነበሩት እሳቸውንም ሶስቱንም ነው አንድ ላይ የፈታቸው የነበረው። ለቱሪዝም አላማ ተፈልገው ለምን ከዛ በፊት ኢትዮጵያን ኤርላይንስ ነበር እሱም ይሰራው። ሲታሰር ከኢትዮጵያን ኤርላይንስ ነው ይሰራ የነበረው እና ቱሪዝም እንዲስፋፋ በጣም ጥረት አድርጓል። ኢትዮጵያን ኤርላይንስ እያለ ላሊበላ፣ ጎንደር እና አክሱም ሁሉ እንዲታወቁ ብዙ ጥናት አስጠንቶ ፍሬያማ ውጤት ሊያመጣ ሲል ነበር የደርግ መንግስት የመጣው እና ያንን ስለሚያውቁ በዛም የተነሳ እንዲፈታ ተደርጎ ኤንቲኦ ገባ። ቱሪዝምም እንደገና ትንሽ እንዲዳብር ሞክሮ ውጤታማ ሆኖለታል ብዬ አምናለሁ።
የአቶ ዮሐንስ ክፍሌ ዳሪ የህይወት መርከብ ጉዞዋን ታህሳስ 16/2013 ዓ.ም ጨርሳለች። እንግዲህ ያለ ውጣ ውረድ ያለ ወጀብ በረጋና ፈጥ ባለ ዘላለም የዮሐንስ ህይወት ዛሬ በህልፈታቸው በጸጋና በብዙ ክብር ይዘከራል። አቶ ዮሐንስ ክፍሌ ጤናቸው ተስተጓጉሎ አልጋ ላይ በነበሩ ጊዜ ከመጀመሪያ ልጃቸው ወይዘሪት ምስራቅ ጋር ብዙ ቁም ነገር ተጨዋውተዋል። አባቴ እርሱ በመሆኑ ክብር ይሰማኛል፣ እንኳንም ሌላ ሰው አልሆነ አለች። ከማረፋቸው ከሁለት ቀናት በፊት አዋርታቸዋለች።
ከመሞቱ ሁለት ቀን በፊት የነገርኩት ምን ያህል እንደማከብረው፣ ምን ያህል እድለኛ ሆኜ ራሴን እንደማየው and that in English I consider it an absolute honor to have had him as my father and to have known him as a person, period. የዛሬ ሶስት ዓመት ከሱ በፊት ግን እኔና ወንድሜ ተሾመ ዮሐንስ ቁጭ ብለን ኢንተርቪው አድርገነው ነበር። ስለ ህይወቱ በአጠቃላይ ስድስት አወር ኢንተርቪው በሶስት ቀን ኢንተርቪው አድርገነው። ያኔ የተናገረው ነው እኔ ስሞት እንድታዝኑ አልፈልግም ብሎ ተናገረ እና እሱ ላይ ለምን እንዴት እንደዚህ ያለ ብለን ጠየቅነው እና አንድ እንግዲህ አሁን እድሜውን የሞተበትን ስታይ እስከ 81 ዓመት ድረስ ኖሬያለሁ፣ ብዙ ሰው ይህን እድል ላያገኝ ይችላል። ሁለተኛ በትዳሬ በጣም ደስተኛ ነበርኩኝ፣ በጣም በልጆችም በጣም ደስተኛ ነበርኩኝ። በስራ ዓለም ላይ ደግሞ በጣም ደስ ብሎኝ ነበር የምሰራው ሁሉ እያንዳንዱን ስራ፣ ኢትዮጵያ ቴሌቪዥን ቢባል፣ ኢትዮጵያ አየር መንገድ ቢባል፣ አፍሪካን ዩኒየን ቢባል፣ መጨረሻም ደግሞ የራሱን ከፍቶ ሸበሌ ኢትዮጵያ ኮንፈረንስ ቢባል አስቀልቶኝ የሰራሁት ስራ የለም፣ እያንዳንዱን በጣም ወድጄ ነው የሰራሁት ይላል እሱ። እና በመጨረሻም የሚለው ምንድን ነው፣ በህይወቴ ማድረግ የምፈልገውን ነገር ሁሉ አድርጌያለሁ። ትራቭል አድርጌያለሁ በኢትዮጵያ ኤርላይንስ ምክንያት የፈለግኩበት ሀገር በስራ ብጄ አይቻለሁ። ቤተሰብ ነበረኝ የምወደው፣ ሁሉም ነገር አድርጌያለሁ። ይሄ ቀረኝ የምለው ነገር የለም፣ አንድ ነገር። በዚህ ምክንያት የኔ ህይወት ጥሩ ህይወት አድርጋችሁ እዩት። በእንግሊዝኛ ደግሞ basically consider it a very well lived life. ስለዚህ ምን ነው የሚያሳዝናችሁ? In fact, you should celebrate. እስከ 81 ዓመት ድረስ ኖርኩ፣ በጣም ደስ ብሎ ኖር። ስለዚህ አውቅፋችሁ ደስ ብሏችሁ አስቡ፣ ደስ ብሏችሁ አስታውሱ ነው የሚለው። በቃ እንደዚህ ነገር ነው እና አሁን በጣም ከባድ ይለኛ ደስተኛ ነን ለማለት። ምክንያቱም እሱ ካረፈ ገና 15 ቀንም አልሆነውም፣ ነገ ነው ገና 2 ሳምንት የሚሆነው። እንዳረፈ እንኳን ለመቀበል ለጭንቅላታችን ገና ነው። አንድ ቀን ግን እንደርስበታለን። አንድ ቀን ከአመትም ሆነ ከ2 ሳምንት በኋላ በደስታ እናስበዋለን። አባቴ ሰልብሬት እናደርገዋለን እንደፈለገ። እኔም ወንድሞቼም እናቴም በተለይ እናቴ ልብስ ያብቃል ፍሪች ሶ